የዓለም ዜናውን አደመጥን። የቅዳሜ ምሽት ፕሮግራማችን ይቀጥላል። አሁን ለጥያቄው መልስ። በኢትዮጵያ ከየቦታው ህዝብ የሚፈናቀልባቸው ምክንያቶችና ህጋዊ መፍትሄዎቻቸው፣ በዚህ ርዕስ ዙሪያ ለተነሱ በርካታ የአድማጭ ጥያቄዎች መልስ የሰጡን ዶክተር ያዕቆብ ኃይለ ማርያም ናቸው። ዶክተር ያዕቆብ የህዝብ እርስ በርስ መናቆር ለሚያመጣው መዘዝ እንግዳ አይደሉም። እንደ አውሮፓውያን አቆጣጠር በ1990ዎቹ የሩዋንዳን የዘር ጅምላ ፍጅት ለመዳኘት በተቋቋመው ዓለም አቀፍ ችሎት ከፍተኛ አቃቤ ህግ ነበሩ። በኋላም ወደ ኢትዮጵያ ተመልሰው በ2005 እንደ አውሮፓውያን አቆጣጠር ወይም በኢትዮጵያ በ1997ቱ ጠቅላላ ምርጫ የቅንጅት ለአንድነትና ዲሞክራሲ ፓርቲ ተወዳዳሪ እንደነበሩ ይታወሳል። ምርጫውን ተከትሎ በተነሳው ውዝግብ ለእስር ከተዳረጉ አባላት አንዱ ነበሩ። በዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል መሰረት ፕሪዝነር ኦፍ ኮንሽንስ የህሊና እስረኛ ነበሩ። ለዶክተር ያዕቆብ የአድማጮቻችንን ጥያቄ የምታቀርብላቸው የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች።
በጣም ነው የማመሰግነው ዶክተር ያዕቆብ ኃይለ ማርያም። ዛሬ እንግዲህ በአጋጣሚ አይደለም እርስዎን ለዚህ ጉዳይ የምንጋብዙት። ዶክተር ያዕቆብ ሩዋንዳ ውስጥ ከማገልገል ልምዶ እንደሚረዱት የህዝብ እርስ በርስ ጥላቻና ግጭት፣ ማፈናቀል መዘዙ ብዙ ነው። ኢትዮጵያ ውስጥ እንግዲህ መፈናቀል በርክቷል። አሁን ኢትዮጵያ ተረጋግታለች። ባለፉት 1-4 ወራት ውስጥ በቋፍ የነበረች አገር ነበረች። እንደው በመፈረካከስ የህዝብ ግጭትም እስከ ዛሬ ተሰምቶ በማይታወቅ ሁኔታ ከፍ ብሎ የህዝብ ግጭት ይሰማ ነበር። ያን ተከትሎ እንግዲህ በርካታ መፈናቀል አለ። በዚህ ላይ ነው እንግዲህ ዛሬ የአድማጮችን ጥያቄ የሚመልሱልን። የመጣልን ጥያቄ እንደው ጠቅለል ያለ ነው። ስለ ሀገሪቱ አንድነትና ህዝቡ እስከ ዛሬ ድረስ ነጻነቱን ተከላክሎ አብሮ ስለመኖሩና ስለ ቀጣይ ሁኔታ የሚጠይቅ ነው እና አድማጩ ሀሳባቸውን ነው የላኩልን። መንደርደሪያ እንዲሆነን እሱን ላሰማዎት።
እየው እባላለሁኝ። አሪዞና ቲሳን ነው የምደውልላችሁ። ለጥያቄው መልስ ፕሮግራም አዘጋጆች በመጀመሪያ ሰላምታ አቀርባለሁኝ። ይህን ጥያቄ ምንድን ነው? እንደምታውቁት እዚህ ሀገር ስንኖር ምንም መስዋዕትነት ባልከፈልንበት ሀገር መተን ተምረን ስራ ይዘን ንብረት አፍርተን ከጫፍ ጫፍ እየተዘዋወርን ፈለግንበት ቦታ እየኖርን ራሳችንን ሰብአዊ መብታችን ተከብሮ የምንኖር መሆናችንን ሁላችንም የምናውቀው ነው። የኢትዮጵያ ሕዝብ ደግሞ ጠላት በተለያየ አቅጣጫ በመጣባት ጊዜ ጉራጌ ሳይባል፣ አማራ ሳይባል፣ ኦሮሞ ሳይባል ማንኛውም ብሔረሰብ በጋራ እየወጣ በምስራቅም በሰሜንም በደቡብም በሁሉም አቅጣጫ ደሙን እያፈሰሰ አጥንቱን እየከሰከሰ ያቆያት ሀገር መሆኗን የዘነጋን ይመስለኛል። እኔ እንደማየው ዛሬ አባራሪ፣ ተባራሪ፣ ተፈናቃይ፣ አፈናቃይ፣ አገሬ ወይም አገር የሌለው አገር አልባ እየተባለ ሰዎች እየተባረሩ በእውነቱ በሚያሳፍር ሁኔታ ላይ እንገኛለን። በጣም የሚያሳፍር ሁኔታ ላይ ነው ያለ ነው።
ጠያቂው በእውነት የኢትዮጵያ ሕዝብ ግንኙነት በሚገባ አስረድተዋል፣ ገልጸውታል። አንድ ተስፋ የማያስቆርጥ ነገር አለ። ከየቦታው የተፈናቀሉ በተለይም አማራው ብሔረሰብ ጨቋኝ ተብሎ ከየቦታው ያፈናቀለው ህዝቡ አብሮት የሚኖር ህዝብ አይደለም። የፖለቲካ ካድሬዎች፣ የፖለቲካ መሪዎች ናቸው እንጂ ህዝቡ የትም ቢሆን ከየትም አካባቢ አማራው ህዝብ አማራ በመሆኑ ከዚህ ይጣልን፣ ከዚህ ይወገድልን ያለበት ጊዜ የለም እና በህዝቡ በኩል በእውነት ይህን ያህል የሚያስጨንቅ ነገር አይደለም። እንዲያውም ይሄ መፈናቀል ከተጀመረ 28 ዓመት መሆኑ ነው። በተለይም ደግሞ ያተኮረው በአማራ ህዝብ ላይ ነው። ይሄ ደግሞ በእውነት በዓለም አቀፍ ደረጃ ከባድ ወንጀል ነው። ግን በህዝቡ በኩል ምንም ጊዜ ቢሆን ተጣልቶ ተጋጭቶ የሚያውቅበት ሁኔታ የለም። ለምሳሌ ጉራ ፈርዳ መጥቀስ ይቻላል። የጉራ ፈርዳ ነዋሪዎች መጀመሪያ ከምዕራብ ጎጃም ተለምነው ጉራ ፈርዳ አንድ ወረዳ ስለማይሆን ተለምነው ነው የመጡት። ከዚያ እዚያ ከሰነበቱ በኋላ በካድሬዎች ምክንያት፣ በፖለቲከኞች ምክንያት ከዛ እንዲወጡ ተገደዱ። በሚወጡበት ጊዜ ህዝቡ እያለቀሰ ስንቅ እየሰነቀ ነው የሸኛቸው። ስለዚህ በህዝባችን በኩል በእውነት ምንም የሚያሰጋ የሚያሳስብ ነገር የለም። ህዝቡ አሁንም ተፋቅሮ ተዋዶ ነው የሚኖረው። ምንም ጊዜ ቢሆን በመሀሉ ግጭት ፈጥሮ ጠላትነት መስርቶ አያውቅም። መስተካከል ያለበት እንግዲህ የፖለቲካ ሁኔታ ነው ማለት ነው።
እሺ ዶክተር ያቆብ ወንጀል መሆኑን ገልጸዋል፣ መስተካከል እንዳለበትም ገልጸውልናል። በምን ሁኔታ እንደሚስተካከል እርሶ ምሁራዊ አስተያየቶን ይሰጡናል። እርሶም ደግሞ በመልሶ ጠቆም አድርገዋል፣ ካድሬዎች ናቸው ብለዋል። ጥርጣሬ አለ። ለምሳሌ አሁን በቅርቡ ከወለጋ የተፈናቀሉና ራያ ውስጥ ያሉ አማሮች አሉ። ከደምቢዶሎ አካባቢ በተለያየ ሁኔታ ነው የሚገልጹት። ገሚሱ ፈርተን ነው የወጣ ነው ይላል። ገሚሱ ደግሞ ማስፈራሪያ ደርሶብናል ይላል። ሌላው ደግሞ የለም የአገሬው ሕዝብ ወጥቶ አትሂዱ፣ ለምንድን ነው የምትሄዱት ብሎ ጠይቆናል ይላሉ። የወረዳውንም አስተዳዳሪ አነጋግረን ነበር። የወረዳው አስተዳዳሪ በተደራጀ መልኩ መጥቶ የሰፈሩትን አማሮች ለሰላሳ አመታት ነው እዛ አካባቢ የኖሩት፣ ውጡ ያለ የለም የሚል መልስ ሰጥተውናል በፕሮግራማችን። ነገር ግን ቀደም ብሎ እርሶም እንደጠቀሱት ካድሬዎች ያፈናቅላሉ የሚል ጥርጣሬ አለ። እና እስቲ አንድ ሌላ ጥያቄ ላሰማሁት በድምጽ የመጣልን እንዲሁም በኢሜይል የመጣለ እሱንም አነብሎታለሁ።
አመሰግናለሁ። አማራው በየቦታው በየአገሩ የሚፈናቀለው የአገሩ ሰው የተጠጋበት ሰው ሳይሆን ሌሎቹ በመንግስት አካላት እንትን እያሉ የህዝብ ወታደር እያስተባበሩ ውጡ የሚሉ የመንግስት አካል እንጂ ህዝቡ አይደለም እያለ እየጮኸ ነው። አሁንም በየአገሩ የሚፈነቀረው ከገዛ አገሩ ላይ በመንግስት በህዋት እንጂ ለማንም ሰው የአገሩ ሰው በ77 የሄዱ ሰዎች ዛሬ ወልዶ ድረው ልጆቻቸው የልጆች ባዩበት ሰዓት አሁን እንደገና ወጡ የሚሏቸው አማራውን እየነጠሩ ለምን እንደሆነ እኔ አይገባኝም። ባለስልጣኖች ከአማራው ላይ አልወረዱም። እነሱ ናቸው የሚያፈናቅሏቸው። ምንም ጥርጣሬ የለውም። አመሰግናለሁ።
እሺ ዶክተር ያቆብ እዚሁ በፌስቡክ የመጣልን ዛኪር ኢባን ሙሐመድ የተባሉ የመንግስት ካድሬዎች ይሄንን እንደሚያደርጉ አቶ አለማየሁ ጤናው የተባሉም በዚሁ ላይ ብሔር ተኮር መፈናቀል መቼ ጀመረ? ጥቂት የቆየ ነው ወይስ ቅርብ ጊዜ የመጣ ነው? አፈናቃዩ ማን ነው? የመንግስት ካድሬዎች ናቸው ወይ? በአካባቢው የበለጠ ባለቤትነት የሚሰማቸው ብሔረሰቦች ወይስ ሌላ? የሚል ጥያቄ አቅርበዋል። ግን ለምን ይሄ ይሆናል? አንደኛ ይሄ የህዝቡ አመለካከትስ ፍትሃዊ ነው ወይ? መረጃ አለው ወይ? ህዝቡ በምን የተነሳ ነው ካድሬዎች ወይንም በመንግስት የሚከፈሉ ሰዎች ህዝብን እያጣሉ ያፈናቅላሉ የሚለው ከየት ነው የመጣው?
ካድሬዎች ሲባል የመንግስት ባለስልጣን ማለት ነው። በመንግስት በኩል በአካባቢውን እንዲያስተዳድሩ የተሾሙ ሰዎች ማለት ነው። መፈናቀል ብዙ ቦታ ብዙ ሰው ተፈናቅሏል። ከዚህ በፊት ኦሮሞችም ተፈናቅሏል፣ ከቤኒሻንጉል ጉራጌዎችም ከአምቦ ጋር አካባቢ ተፈናቅሏል፣ ብዙ ሰው ተፈናቅሏል። ሆኖም ግን ከሁሉም የከፋው በአማራው ላይ ነው። 28 ዓመት አንድም ጊዜ አንዳች ፋታ በየጊዜው አማራ በመሆናቸው ብቻ ሲፈናቀሉ ኖረዋል። ይሄ የሆነው ዋናው ምክንያት በፍጹም በሌለ ነገር አማሮች ጨቋኞች ናቸው፣ አማሮች በዝባዞች ናቸው፣ የብሔር ጭቆና አለ ኢትዮጵያ ውስጥ በሚል በፍጹም በሌለ ነገር ተሰብኮ ህዝቡን በማሳሳት ላይ የተመሰረተ ነው። በኢትዮጵያ ውስጥ የብሔር ጭቆና ኖሮ አያውቅም። ከዚህ በፊትም በቮይስ ኦፍ አሜሪካ ላይ ማስረዳት ሞክሬያለሁ። አሁን ወደዛ አልሄድም። እና መሰረቱ እንግዲህ የብሔር ጭቆና ኢትዮጵያ ውስጥ አለ፣ ጨቋኞቹ ደግሞ አማሮች ናቸው ከሚል አይዲዮሎጂ የመነጨ በሽታ ነው። ይሄ እኔ እንደ በሽታ ነው የማየው። ካድሬዎቹ እውነትም አምነውበትም ላይሆን ይችላል። ብዙውን ጊዜ እነኚህ ሰዎች ሲፈናቀሉ ንብረታቸው እየተወሰደ አሁን በዚያ ሰሞን ምናልባት ወርም አልሞላው በአንድ አካባቢ ክልሉ ምክትል አስተዳደር አማሮች ንብረታችሁን በሳምንት ውስጥ ሸጣችሁ ከዚህ ውጡ፣ ንብረታችሁ ካልሸጣችሁ ይወረሳል ብሎ ህዝብ ባለበት ሰው እየሰማ በአደባባይ ይህንን የተናገራለ። ከጉራፋር የተባረሩ ሰዎች የታዘዘበት ወረቀት ቅርብ ጊዜ ፌስቡክ ላይ ተለጥፎ ነበር። እና ይሄ በግልጽ የሚሆን ነገር ነው፣ የተደበቀ ነገር አይደለም። ይሄ በእውነት በአንድ ሀገር ውስጥ ሊቀጥል አይችልም። ከፍተኛ የዓለም አቀፍ ወንጀል መሆኑን ላስረዳ ይችላለሁ ጥያቄው ከተነሳ።
እሺ ወደ ቀጣይ ጥያቄ ልሂድና ኢትዮጵያ በጎሳና በቋንቋ በመከፋፈሏ ምክንያት መጤና ነባር በመባባል ከ40 እና 50 አመታት በፊት የቆዩ ሰዎችን ያፈናቀላሉና ኢትዮጵያ ከተደረጀችበት ቋንቋን ካማከለ ፍርአት ጋር የተያያዘ ነው ወይ ይላሉ። ይሄንን የሚጠይቁት አቶ ተስፋዬ አበበ ናቸው።
እርግጥ ህዝቡን በቋንቋና በብሔር መከፋፈሉ አስተዋጽኦ አላደረገ ማለት አይቻልም። ግን ማተኮር ያለብን አሁንም ባለስልጣናቱ ወይንም ደግሞ ካድሬዎቹ ያመጡት ነገር ነው። ህዝቡ በቋንቋ መከፋፈሉ በምንም አይነት አላጋጨው። ምናልባት በወሰን በብሔር ሲካለል የወሰን ግጭት ይኖራል እንጂ ዘርን ለይቶ አማራ ነህ አንተ ስለዚህ ውጣ የተባለበት ሁኔታ የለም በመካለሉ ምክንያት። ሆኖም ግን በዚህ በኩል አስተዋጽኦ ሲያደርግ ዋናው ግን የዚህ ብሔረሰብ የአማራ ብሔረሰብ ጨቋይ ነው፣ ባህላችን ደምስሷል፣ ቋንቋችን አጥፍቷል የሚለው ውንጀላ ነው መፈናቀሉ ዋና ምክንያት የሆነው። የአፈናቃዮችም ፊት እንደተባለው ህዝቡ አይደለም የመንግስት ባለስልጣናት ናቸው። እነማን እንደሆኑ እንደውም በአካልም ይታወቃሉ።
በአካል ይታወቃሉ
በደንብ ይታወቃሉ። ከዚህ የሚሰወር ነገር የለም እኮ።
እንግዲህ ሌላ አይነት ደግሞ ማፈናቀል አለ። በብሔረሰቦች መካከል ካሄደ አይነት ግጭት ለምሳሌ ጋሊብ ሐሰን ከሶማሌ ክልል ስለተፈናቀሉ 1 ሚሊዮን የሚጠጉ ኦሮሞዎች መፈናቀል ጥያቄ ጠይቀዋል። ያ በሁለት ብሔረሰቦች መካከል ነው። ይሄንንስ እንዴት ይመለከቱታል? በምን ይፈታል ይላሉ?
እርግጥ ብዙ ኦሮሞዎች ተፈናቅለዋል። ግን አፈናቃዩ አሁንም ይታወቃል። በደንብ ይታወቃል። ምናልባት እንደውም በመሪነቱ ዋናው ተዋናይ ነበረ የሚባለው ሰውዬ በስም አልጠቅስም እንጂ በደንብ ይታወቃል። እና ብዙ ኦሮሞዎች ተፈናቅለዋል። እና ኦሮሞና ሶማሌ ተስማምቶ የሚኖር ህዝብ ነበረ። ለምንድን ነው አሁን ይሄ ነገር የመጣው? ለስንትና ስንት ሺህ አመት ተስማምቶ ተግባብቶ የሚኖር ህዝብ ምን አመጣው ይሄ? ይሄ እንግዲህ ሰዎች የፈጠሩት ነገር ነው እንጂ ከህዝቡ ጋር ተያይዞ ያደገ ነገር አይደለም። በህዝብ ጥላቻ ላይ የተመሰረተ ነገር አይደለም። ከአርባ አመት በፊት ከአምሳ አመት በፊት አልሆነም። የሆነው መቼ ነው? ከ28 አመት ወዲህ ነው። አይዲዮሎጂው የወለደው ነው ማለት የብሔር ጭቆና የሚለው አይዲዮሎጂ የወለደው ነገር ነው። ይህንን አይዲዮሎጂ ደግሞ ስራ ላይ የሚያውሉት ባለስልጣናት።
ያመሰግናለሁ። እንግዲህ መፈናቀል ወደ ከተሞችም አለ። ከመሬት ስሪቱ ጋራ ከመሬት ንግዱ ጋራ የተያያዘ ነው። ለምሳሌ ከላፍቶ አካባቢ ከሀና ማርያም ስለተፈናቀሉ ሰዎች ጥያቄ ደርሶናል።
ሰላም ዲዮክ ፋሲል ባላለው ይሄ ለጥያቄዎች ፕሮግራም ላይ ያቀረብኩት አይኔ ጥያቄ ምንድነው? ስደታችሁና መስተዳዳችሁ በክረምት አሁን ያለ እግዚአብሔር ቃል እንኳንና በሀገራችን ላይ ቤት እየፈረሰ ያለው ጉዳይ ሲጀመር ለምን እግዚአብሔር ታላሰሩ? እንደገና ደግሞ ካርታ ሰጥተው ፕላን ሰጥተው ውሃ ሰጥተው መብራት ሰጥተው ሁሉ ነገር ካተረጓቸው 20 አመት 10 አመት ከኖሩ በኋላ አሁን የሚያፈርሱባቸው ምክንያት ምንድን ነው? ለቂም መወጫ ለማድረግ ነው ወይስ ሰዎቹ በዚህ በክረምት አራሶች የወለዱ እናቶች፣ ሽማግሌዎች፣ አባቶች ልጆች ጀምረዋል ትምህርት ቤት እንኳን ሳይዘጋ እንዲህ አይነት ጭካኔ ወይ ተመሳሳይ ቦታ ወይ ደግሞ ለነሱ የሚሆን ነገር ወይ ደግሞ በምትኩ ሌላ የሚሆን ነገር መሰጠት ሲገባ በግሬደር ሰው ላይ ማፍረስ፣ አራስ ላይ ማፍረስ ይሄ ተገቢ ነው ወይ? እና ይህንን ለሚቀርቡት እንግዳ እንድትጠየቁልኝ ነው። ፋሲል አረጋኔ ከዋሽንግተን ዲሲ አመሰግናለሁ።
ዶክተር ያዕቆብ
ግን በእርግጥ እኔም አጋጥሞኛል። ሰዎች የህግ እርዳታ የሚጠየቁበት ጊዜ ነበረ ከአዲስ አበባ የተፈናቀሉ ሰዎች። እርግጥ ነው ይሄ ትክክል አይደለም፣ ልክ አይደለም። የሰው ቤት አይፈርስም። ቤት እኮ ንብረት ብቻ አይደለም፣ ሰው ሞቶበታል፣ ሰው ተወልዶበታል እና ከንብረትነት በላይ ያለ ነገር ነው። ለምሳሌ በደቡብ አፍሪካ ህገ መንግስት መሰረት አንድም የማንም ሰው ቤት ማፍረስ አይቻልም። የማንም ሰው ቤት ማፈስ አይቻልም። አሜሪካም ያው እንደሚታወቀው ኤሚነንት ዶሜን በሚል በጣም አስፈላጊ ሆኖ ሌላ አማራጭ ካልተገኘ በስተቀር የሰውን ቤት ማፈስ አይቻልም። ካሳ ሲከፈለው እንደውም ከፍ ያለ ካሳ እየተከፈለውም ቢሆን ሌላ አማራጭ ከሌለ ብቻ ያንን የህዝብ አገልግሎት እንዲቀጥል ተብሎ ምናልባት ቤቱ ሊፈርስ ይችላል። ኢትዮጵያ ግን በእውነት በጣም የሚያሳዝን ነው። በሀገሩ እንደዚህ መንገላታት፣ እንደዚህ ስቃይ ማየት የለበትም።
የህግ ባለሙያ ነዎት። ከህግ አንጻር እንዴት ይታያል? እነኚህ ሰዎች ማስረጃም አለን ነው የሚሉት። መሬቱን የተመረጡበት መሬት ገዝተው ኢትዮጵያ ውስጥ መሬት አይሸጥም አይለወጥም የመንግስት ነው። ነገር ግን መሬት የሚሸጥበት ሁኔታ አለ። ገዝተን በባለ ንብረት ሆነን አልምተን አስፈላጊውን ነገር ሁሉ መንገድ አሰርተን ውሃ አስገብተን መብራት አስገብተን ነው የሚሉት። እና እንዴት ይመለከቱታል ይሄንን? ከመሬት ስሪቱ ጋር አያይዘው፣ ከመሬት የኢትዮጵያ መሬት ፖሊሲ ጋር አያይዘው
ይሄንን እንግዲህ ህግም አለ። ማንም ሰው በንብረቱ አላግባብ ሊወሰድበት አይችልም ይላል። ደግሞ መሬት አይሸጥም አይለወጥም ይላል ህጉ አለ። በሀገራችን እኮ የህግ ችግር የለም። ህግማ በጽሁፍ ማስረብ ማን ብሎን፣ አፈጻጸሙ ላይ መተግበሩ ላይ ነው እንጂ ህጎችም አሉ። እኔ አሁን ያኔ እዚህ ወደ ሰበታ አካባቢ የተፈናቀሉ ሰዎች ቢሮ የመጥተው ክሰስልን አሉ። ማንን ነው የምከሰው? ብከስ ሰሚ ያገኛለሁ ወይ ፍርድስ አገኛለሁ ወይ በሚል ሰዎቹ እኔ ያዝናለሁ ብዬ የሸኘኋቸው እነሱም ገባቸው። በእውነት ይሄ እኔ ፍርድ ክስ ብከፍት የትም እንደማይደርስ ማንም የሚያውቀው ነገር ነው። የሀገራችን የፍትህ ስርዓት የሚያቅሰው ይህንን በቀላሉ ሊረዳው ይችላል።
እሺ፣ ወደ ሌላ ጉዳይ ልውሰዶት። ባለፈው ሳምንት ወይንም ከዚህ ቀደም ባለ ፕሮግራማችን ምሁራንን ስናወያይ ስለዚሁ ስለ ማፈናቀል የኢትዮጵያ ህገ መንግስት ሰዎች የትም ቦታ ሰርተው መኖር እንደሚችሉ አርሰውም ነግደውም የትም የኢትዮጵያ ክልል ውስጥ መኖር እንደሚችሉ እንደሚፈቅድ ነው። በሌላ በኩል ደግሞ የክልሎች ህገ መንግስት የሚባል ነገር አለ። የውይይቱ አባል የነበሩ አንደኛው ምሁር ስለ በንሻንጉል እንዲሁም ደግሞ ስለ ጋምቤላ ህገ መንግስት ገልጸውልን ነበር። እርግጠኛ ነኝ ሌሎችም ክልሎች እንዲህ አይነት ህገ መንግስት ይኖራቸዋል ብዬ ገምታለሁ። መጤ ነባር የሚልና መተው የሰፈሩ የሚል በሁለት የተከፈለ መብት የሚሰጥ ነው ህገ መንግስቱ። ህዝብን የማፈናቀል ምክንያቱ አማራም ይሁን ኦሮሞም ይሁን ጉራጌ የማፈናቀል ዋናው መሰረቱ ያ ህገ መንግስት ነው ይላሉ። ስለዚህ የሚነግሩን ነገር አለ?
አሁን እንግዲህ ሊሆን ይችላል ያ ህገ መንግስት ህገ ወጥ ነው። ምክንያቱም የኢትዮጵያ ህገ መንግስት የዓለም አቀፍ ሰብአዊ መብት ድንጋጌ ዩኒቨርሳል ዲክላሬሽን ኦፍ ሂማን ራይትስ በአንቀጽ 12 ላይ ማንም ዜጋ በሀገሩ የመኖር ሀብት የማፍራት የመዘዋወር መብት አለው ይላል። የኢትዮጵያ ህገ መንግስት አንቀጽ 32 እንዳውም ከዚያም አልፎ ይሄዳል። ማንም ኢትዮጵያዊ በሀገሩ በፈለገበት መኖር ይችላል፣ ሀብት ሊያፈራ ይችላል ይልና እንደዚሁም በፈቃድ ኢትዮጵያ ውስጥ ለገባ ለውጭ ሀገር ዜጋ እንዲሁ ተመሳሳይ መብት አለው ይላል። እና ይሄ ህግ ይሄ መብት በዓለም ደረጃ የታወቀ ነገር ነው። እንዳውም ማንም ሰው ከተወለደበት ቦታ ከተወለደበት አካባቢ አለ ፈቃዱ ሊነቀል አይችልም። በዘሩ ምክንያት በሚናገረው ቋንቋ ምክንያት ማፈናቀል ከባድ የዓለም አቀፍ ወንጀል ነው እና ምናልባት እንዳውም ከዛም የዘለለ በአማሮች ላይ የተፈጸሙ ከዛም የዘለለ የዘር ማጥፋት ወንጀል የምንለው እንችል ይሆናል።
ግን ለማጠቃለያ ይህንን ኢትዮጵያ ውስጥ የሚካሄደውን የህዝብ መፈናቀል በተመለከተ እንግዲህ አዲስ ጠቅላይ ሚኒስትር ከመጡ ወደ አገሪቱ አንድ ሁለት ወር ከሳምንት በላይ ሆኖታል። አዎንታዊ የሆኑ ለውጦችን እያደረጉ እንደሆኑ የፖለቲካ ገምጋሚዎች ይናገራሉ። ይህንን የህዝብ መፈናቀልን በተመለከተ በሌላ በኩል ምንም አልተናገሩም የሚል ስሞታም ከየአቅጣጫው ይሰማል። በተለይ 1 ሚሊዮን የሚሆን ህዝብ ከኦሮሚያ ተፈናቅሎ ሜዳ ላይ ባለበት ሁኔታ ምንም የተናገሩት የለም የሚል ከኦሮሞ ፖለቲካ ታጋዮች በተለይ ሂስ ሲቀርብባቸው ይሰማል። ምን ምክር ይሰጧቸዋል እርስዎ? ምን መደረግ አለበት? በምን ሁኔታ ነው ይሄ ነገር እልባት ሊኖረውና ኢትዮጵያውያን በያሉበት መብታቸው ተከብሮ ሊኖሩ የሚችሉት? እንዴት ሊያስተካክሉ ይችላሉ? ጠቅላይ ሚኒስትር አብይ አህመድ
በአሁኑ ጊዜ እንግዲህ በሀገራችን የነጻነት የዲሞክራሲና የፍትህ ጭፈራ ተስፋ ተንጸባርቋል። ተስፋ ነው የምለው እስካሁን ድረስ። ያ ተስፋ ያጨለመው ምንድን ነው? በየጊዜው ከየአካባቢው የሚባረሩ በጎሳቸው ምክንያት የሚባረሩ ኢትዮጵያውያን ሁኔታ በእውነት በጣም ተስፋችን አጨልሞታል። ከነኚህ ከነጻነት ከዴሞክራሲ ትግል በበለጠ ይሄ በጣም ዋጋ የሚሰጠው ነገር ነው እና ጠቅላይ ሚኒስትር ዶክተር አብይ አጽንኦት ሰጥተው እንዲከታተሉት የሚገባ ነገር ነው። ዞሮ ዞሮ እኔ በእውነት ክፉ እንዲነካቸው አልፈልግም፣ ግን ዞሮ ዞሮ እሳቸውንም ሊነካ ይችላል። እንዳውም እኮ በሩዋንዳ ፍርድ ቤት ብዙም ጊዜ የምንከሳቸው የነበሩ ሰዎች ዜጎቹን ያባረሩ አካባቢያቸው ያፈናቀሉ ሰዎች ናቸው። እና በዚህ ድርጊት ጠቅላይ ሚኒስትሩም ተከሰው ነበር። እንዳውም ጠቅላይ ሚኒስትሩ ፍርድ ቤት ያቀረብኩት እኔው ራሴው ነበር፣ ያንደት የኔ ተራ ነበር፣ ጥፋተኛነት አይደለህም ብሎ በሚጠየቅበት ጊዜ እኔ ነበርኩ ፍርድ ቤት የቀረብኩት። እና ጠቅላይ ሚኒስትሩ ክፉ አይንካቸው፣ ጥሩ ጀምረዋል። ግን በዚህ ነገር ላይ ከፍተኛ አጽንኦት ሰጥቶ የሚከታተሉት ነገር ነው። ነገ ወደ እሳቸውም ሊመጣ ይችላል። ይርጋ የለውም፣ ዘላለማዊ ነው። ይሄ ወንጀል ዘላለማዊ ነው የሚሆነው። በሌላው በኩል ደግሞ ይህንን ወንጀል የፈጸሙ ሰዎች መታወቅ አለባቸው። በፍርድ ቤትም ይሁን ወይንም በእርቅ ጉባኤ እንደ ደቡብ አፍሪካ በእርቅ ጉባኤም ይሁን ወይንም ደግሞ እንደ ሩዋንዳ ጋቻቻ በሚል በባህላዊ የፍትህ ስርዓት መጣራት አለበት። ዋናው ነገር ተጠያቂው ማን ነው የሚለው ነው እንጂ ቅጣቱ አይደለም። በኢትዮጵያ ግን ይሄ ተጠያቂነት አለማስፈን ነግሷል ማለት ይቻላል። ኢምፒዩኒቲ በኢትዮጵያ ውስጥ ነግሷል፣ የቆየ ነው። ይሄ ማንም ባለስልጣን በሰራ ወንጀል ተጠያቂ ሆኖ አያውቅም። በ97 200 ሰዎች በአንድ ቀን ተገደሉ። አቶ መለስ በሚያዘው ወታደር በነበረበት ጊዜ 200 ሰዎች በተገደሉ አንድም ሰው ተጠያቂ ሆኖ አልቀረበም። ተጠያቂነት ማስፈን በጣም አስፈላጊ ነገር ነው። ዓለም አቀፍ ፍርድ ቤቶች ሄግም ይሁን ወይንም የሩዋንዳው ዋናው አላማቸው ተጠያቂነት ማስፈን ነበር እንጂ ቅጣት አልነበረም። አሁንም ኢትዮጵያ ውስጥ ወንጀል የሰሩ እነማን ናቸው ተብሎ መታወቅ አለበት። ይቅርታ ጠይቀው ከቅጣት ሊድኑ ይችላሉ፣ ቅጣቱ ሊቀርም ይችላል።
ዶክተር ያዕቆብ ኃይለማርያም ለሰጡኝ ሰፊ ማብራሪያ በአድማጮቼ ስም በጣም ነው የማመሰግነው።
እሺ፣ እኔም አመሰግናለሁ።